ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ይደገም አድዋ በሚለው በአሊ ሁሴን ግጥም እንጀምራለን። በሃማ ቱማ ተደርሶ በህይወት ታደሰ የተተረጎመውን የሶሻሊስት ጠንቋይ ጉዳይ መጽሐፍ የእሳት ዳር ወጎች አውራ ጎዳና ላይ በሚል ርዕስ የቀረበውን ትረካ አስተምተን የተቅላላ ፕሮግራማችን ፍጻሜ ይሆናል።
ከጎንደር ካርሲ ሲዳሞ ባሌ ከፋሃር ከገቡ ወለጋ ይሉ ባቡር ሸዋ ዳር እስከ ዳር ተነስቼ ደደማኗ በአራቱም ማዕዘን ተነሱና ቆሙ። የጥቁርን ታሪክ አድዋን ድገሙ። ባንዳ የባንዳ ልጆች ደግሞ ይሰሙ። አዋጅ 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 ይደገም አድዋ። ልብ ብለህ ስማኝን ያልጠራምማኝ ይደገም ይደገም አድዋ።
ሻህ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት የእሳት ዳር ወጎች አውራ ጎዳና ላይ እንደሚባለው በጫካ ውስጥ መጓዝ አደጋም በረከትም ሊያስከትል ይችላል። በሀገራችን በሚወጉ ወጎች ውስጥ በየገጠሩ በዱር ስትጓዝ ሊያጋጥሙ የሚችሉት የፍጡራን አይነቶች በሶስት ቡድን ይከፈላሉ። እነዚህም ሰይጣን ቅዱሳንና ነጋዴዎች ናቸው። በሰይጣን ቡድን ስር ቀማኞች፣ ሽፍቶች እና ነፍሰ ገዳዮች ይገኛሉ። ቅዱሳኑ ደግሞ እንደኔና እንዳንተ አይነቶቹ ተጓዦች ወይም እግዚአብሔር ካዘነልህ ብቻህን እንዳትጓዝ ብሎ አንዳንዴ የሚልክልህ መናፍስት ናቸው። ነጋዴዎች በራሳቸው ቡድን ውስጥ መመደብ ያለባቸው ጥሩ ወይም መጥፎ መሆናቸውን ኢትዮጵያውያን ገና ስላልወሰኑ ነው። ወደ ወጎቹ እንመለስና እንደሚባለው ብዙውን ጊዜ በአውራ ጎዳናዎች ላይ ከጉዞ አረፍ ተብሎ እሳት በሚነድባቸው ቦታዎች ላይ አስደናቂ ወጎች ይወጋሉ። በርግጥ አገሪቷ አሏት ተብሎ የሚወራላቸው አውራ ጎዳናዎች ጥቂት ናቸው። ከመንገድ ወጣ ያለ ገላጣ ቦታ ላይ የተዳከሙትን መንገደኞች በሚያሟሙቀው እሳት ዙሪያ ጠንቅቃ ምላሶች ሁሉ ይፍታታሉ ይባላል። አንዳንዴ ልምድ ያላቸው መንገደኞች በቅል ከሚይዙት አረቄ ጎንጨት ይደረጋል። ታዲያ ሞኛንግስ የሚለውን ቅጽል ስም ያተረፈው አረቄ ምላስን ዘና ለማድረግ እና ጨለማውንና መግቢያና መውጫው የማይታወቀውን የኢትዮጵያዊን ልብ ከፈትፈት ለማድረግ ይጠቅማል። ለኢትዮጵያዊ የማያውቀውን ሰው በጥርጣሬ ማየት ተፈጥሯዊ ነው ማለት ይቻላል። ነገሩ የምታውቃቸው ሰዎችም ሆኑ ጓደኞችህ ሁሉም በረከትን ይዘው ስለማይመጡ ጉዳዩ ለመረዳት አያዳግትም። ማንንም አትመን፣ በተለይ የገዛ ምላስህን የሚለው ዝነኛ ኢትዮጵያዊ ብህል ነው። የአፎለምታ የሚያጋጥማቸው ሰዎችን መጠባበቅ ስራቸው በሆነ ሰላዮች ጢም ብላ የሞላች አገር ውስጥ በጣም አስፈላጊ ማስጠንቀቂያ ነው። አፍላፊ ያስቀጣል፣ እንዲሁም ሰላዮች ጆሮአቸውን ስለሚያቀባብሉ ወይም ጆሮአቸውን ሰክተው አፋቸውን ስለሚጠቡ ጆሮ ጠቢ ይባላሉ። እንግዲህ ይህ ለተኖረ ነባራዊ ሁኔታ ግርድፍና ጉልህ ማብራሪያ ይሆን ይሆን? የመሰላችሁን መረጡ። ግን ተጨባጩ እውነታ ይኸው ነው። ያም ሆኖ ሰዎች ጫካ ውስጥ በእሳት ዳር ዙሪያ ለማያውቁት ሰው ሁለተኛ አላገኘውም ብሎ በማሰብ የውስጣቸውን ሁሉ አራግፈው ይዘገዝጋሉ። ቢሆንም ግን ለክፉም ለደጉም በዚህ አይነት ሁኔታ ውስጥ ወጎች የሚወጉት ተጨማምሮባቸው ስሞች ተቀያይረው ቦታዎች ተድበስብሰው ነው። ማን ያውቃል? በኢትዮጵያ ውስጥ ሊሆን አይችልም የሚባለው ነገር ሆኖ የመገኘት ልማድ አለው። እንደሚባለውም የፈሩት ይደርሳል፣ የጠሉት ይወርሳል። ይህን እንደ መግቢያ ካልኩ በኋላ አንድ ጊዜ በአገሪቱ ውስጥ ራቅ ያለ ቦታ በእሳት ዳር ዙሪያ የሰማሁትን አንድ ወግ ላወጋችሁ ፈልጋለሁ። የሩቅ ዘመድ ለመጠየቅ እየተጓዝኩ በነበረበት ጊዜ ነው እኔ በሚሄድበት አቅጣጫ በበቅሎ የሚጓዝ አንድ ሽማግሌ ያገኘሁት። ብቻውን በበቅሎ የሚጓዝ ሽማግሌ ማየት ለአዲሲቷ አብዮታዊት ኢትዮጵያ አዲስ ነገር ነው። በድሮ ጊዜ በቅሎ ያለው ሰው ብዙውን ጊዜ በእግር ሆነው የሚከተሉት አሽከሮች ይኖሩታል። እኔ ያገኘሁት ሽማግሌ በድሮ ጊዜ ጥሩ ሕይወት ያሳለፈ ይመስላል። ከአብዮቱ በፊት በእኔ አመለካከት እስካሁን ድረስ የበቅሎ ባለቤትነቱን ይዞ መቆየቱ እድለኛ ነው። እስከ አብዮቱ ድረስ በከፍተኛ ታማኝነት ካገለገሉት የድሮ ስርዓት ጋር የተያያዘ ማንኛውንም ነገር በመውረስ እና ለመንግስት ገቢ ለማድረግ የሚተኩ አዳዲስ ባለስልጣናት ከመኖራቸው አንፃር ማለት ነው። ማንኛውም በሶቪየቶች የሰለጠነ አዲስ ካድሬ እንደሚያብራራላችሁ በበቅሎ የሚሄድ ሽማግሌ ያውም በሚገባ የተቀለበ በቅሎ ደንበኛ የድሮ ስርዓት ምልክት ነው። የሆነ ሆኖ በመንገዳችን ላይ እኔና ሽማግሌው ማውራት ጀመር። እኔ በእግሬ እሱ ደግሞ በቅሎ ላይ ሆኖ እየተጓዝን ነው። እኔ ለሚሄድበት ቦታ ወደሚቀርብ መንደር እንደሚሄድ አወቅኩና ሳንነጋገር አብረን ለመጓዝ ወሰን። እሱ ሊንፊልድ ቦልት ጠመንጃ ጓንድ የሚባለውን ይዟል። እኔ ደግሞ ቀልጣፋውንና አጠቃቀሙን ካወቁበት አደገኛ የሆነውን መውዜር ታጠቂያለሁ። ሁለታችንም መታጠቃችን ሁኔታውን ሚዛናዊ ቢያደርገውም በተጨማሪ ግን አደጋውን በዚያው ልክ ጨምሮታል። የኔ መሳሪያ ተቀባብሎ ተዘጋጅቶ ነበር። የሱም እርግጠኛ ነኝ እንደዚያው ነው። የተማመነው በተለመደው ኢትዮጵያዊ መንገድ ነው። ጥርጣሬ በተሞላበት ሁኔታና በትንሹ እንዳልኩት ማን ያውቃል? ሽማግሌም አረመኔ ነፍሰ ገዳይ ሊሆን ይችላል። እንደኔም አይነቱ ወጣት እንደዚያው። ለነገሩ መንግስታችንም እኮ ያን ያህል እድሜ ጠገብ አይደለም። የአገሪ ሰዎች ግን በጣም አደገኛው መንገድ የሚገኘው በሴት ልጅ ባቶች መሃል ነው ይላሉ። ይሄ እንግዲህ ስለምናስብበት መንገድ ጥልቅ እውቀት ይሰጣችኋል። የከተማ ሰው መሆን አለብህ አለ ሽማግሌው በቀጥታ። እርጅና ቀጥታ የመናገርን አንዳንዴም አክብሮት ያለማሳየትን መብት ይሰጣችኋል። ምንም ነገር ለማረጋገጥ ወይም ለመካድ ሳትፈልግ ስትቀር ፈገግ ማለት ነው። ፈገግታ አሳየሁት። መውዜሩና ልብስህ ጥሩ ሽፋን ነው ቀጠለ። እኔ ግን ጥሩ አይኖች ናቸው ያሉኝ፣ እጆችህ እግሮችህ የገበሬ አይደሉም። ስለዚህ ለመንግስታችን ራስ ምታት የሆኑ ተግባራትን ከሚፈጽሙ ከነዚያ ሰይጣን ወጣቶች አንዱ እንደሆንክ ገምታለሁ። መንግስታችን ያለበት ሁኔታ አንዳች የምጸት ቅላጼ ነበረው። ቅንነት የጎደለው አባባል ነበር። መልእክቱ ገባኝና ይበልጥ ሞቅ ያለ ፈገግታ አሳየሁት። በመሃላችን ድልድይ ተዘረጋ ማለት ነው። እስካሁን ምንም ስላልተናገርኩ በማንኛውም ሰዓት ሳልዋረድ ላፈገፍግ እችላለሁ ማለት ነው። ልክ ልክ እንደ ሩቅ ምስራቃውያን ሁሉ ኢትዮጵያውያንም ስለ ውርደት በጣም ይጨነቃሉ። ጉዞአችን ረጅም ነው፣ ግን እኔ በእግር መሄድን የለመድኩት ነገር ስለሆነ ብዙ አላስቸገረኝም። ሽማግሌው በቅሎ ላይ ነው። ራሱን በሰፊ የሰሌድ ባርኔጣ ከፀሐይ ተሸፍኗል። አካሄዳችንም የተመጠነ ነበር። ለምንድነው የጢማሞቹን ጓደኞችን አይነት አውቶማቲክ መሳሪያ ያልታጠቀው? ጠየቀ ሽማግሌው። አዎ አውቃለሁ፣ መውዘሩ የዘራፊዎችን ትኩረት አይስብም። እንዲያውም ልክ ነህ። እግዚአብሔርን የሚፈራ ገበሬ እንኳን አውቶማቲክ የታጠቀ ሰው ቢያይ ሰውየውን እንዴት እንደሚያጃጅለው እንደሚያስታልለውና ጠመንጃውን ለመውሰድ እንዴት እንደሚገድለው መዶለት ይጀምራል። ክፋት መቼም ከምንበላው እንጀራ ነው የሚመጣብን። እኔ ነኝ ሽማግሌ ሰው ነኝ። ራሴን ማን እንደሆኑ እንኳን ከማላቃቸው ሰዎች ለመከላከል መሳሪያ መታጠቅ አለብኝ። ከማንም ቢሆን በጣሊያን ጊዜ ሌሎች አገሩን ጥለው ሲሄዱ እኔ ፋሽስቶችንና የሙሶሎኒን ታጣቂዎች ተዋግቻለሁ። ለአምስት ዓመታት ለሀገራችን ተሰቃይተናል። ቤተሰቦቻችንን፣ ጓደኞቻችንን፣ ንብረታችንን አጥተናል። ንጉሱ እንኳን ሳይቀር ከነ ቤተሰቡ ወደ ውጭ አገር በመጓዝ አጋፍጦን ጥሎን ሄደ። ኋላ ላይ ከእንግሊዞች ጋር ተመልሶ መጣ። እኛም ይቅራል ነው። በጊዜው ብዙ አርበኞች ጥሎን በመሄዱ ክደት የፈጸመብን መስሎ ቢሰማቸውም ቢያንስ አጋር ይዞ መጥቷል ብዬ ነበር የተከራከርኩት። ታዲያ እንግሊዞቹስ ሰይጣኖች፣ መቅደላ ላይ አጤ ቴዎድሮስን ምን እንዳደረጉት ታውቅ የለም? ቆራጡ ንጉስ ከሞተ በኋላ መቆየት ፈልገው ነበር ሊገዙ፣ ግን ኢትዮጵያውያን መከራቸውን እንደሚያሳዩአቸው አውቀው ሐሳባቸውን ቀየሩ። ጣሊያኖቹ ከተሸነፉ በኋላ ደግሞ እንደገና ሞክረው ነበር። እንደገና አቅዳቸው ስለመከነባቸው እኛን ሴራና መከፋፈል ውስጥ ከተቱን፣ በተለይ በሰሜን። ለማለት የፈለኩት ምንም እንኳን ለነጻነት የተዋጋነው እኛ ብንሆንም አገር ጥለው የጠፉት ባንዳዎችና ከሃዲዎች የተመልሰው ጌቶች ሆኑ። ይህ የኛ ታሪክ ነው፣ ያንተም ታሪክ ነው። ግን እናንተ ወጣቶች አባቶቻችሁን አታከብሩም፣ የገዛ ሀገራችሁን ታሪክ አታውቁም። ምንም ያህል አስቀያሚ ቢሆኑም ፈረንጆቹን ለመሆን እነሱ የሚያደርጉትን ትቀዳላችሁ። ስለሆነም ተመሳሳይ ወጥመድ ውስጥ ወደቃችሁ። ንጉሱን ተንኮሳችሁና አዋክባችሁ መጨረሻውን አቀረባችሁት። በንጉሱ ትእዛዝ እናንተን ሲገሉ የነበሩት ወታደሮችም አሁን ስልጣን ይዘው ቁጭ አሁን ሁላችሁም እየተሰራችሁና እንደ ዶር እንስሳ በየጫካው እየተገደላችሁ ነው። የምናገረው እውነትነት የለውም? ስንስራት የቆጠረ ሰው ካልሆንክ ወይም እርግማን ካላማረ በቀር ሽማግሌን አትቃወምም። አቋራጭ መንገድ ይመረጣል። እውነት ነው የተናገሩት ስል እጄን ሰጠው። ግን ሁሉንም ወጣት እንደዚህ ባንድ ላይ መፈረጅ የሚቻል አይመስለኝም። በታሪካችንና በአገራችን ኩራት የሚሰማንና በባርነት ነጮቹን የማናመልክ ብዙዎች አለን። እና አሁን የት ነው የምትገኙ? ሽማግሌው ገና እየተሟሟቀ ነበር። በርካታ ወንዶችና ሴቶች ወደ ሱዳን ሲሸሹ ያጋጥሙኛል። ለምንድን ነው እንዳንተ እዚሁ ቀርተው የማይታገሉት? ለምንድን ነው ጠመንጃ በተተኮሰ ቁጥር እንደ ጥንቸል አቅላቸውን ስተው የሚደነብሩት? ፈሪዎች እንደሆኑ ትክዳለህ? እንደዚያ ማለት እንኳ አስቸጋሪ ይመስለኛል አልኩኝ። አብዛኞች በመንግስት ሽብር እየተካሄደባቸው ነው። ብዙዎቹ ምንም ፖለቲካ የሚባል አያውቁም፣ እዚያ ውስጥ መግባትም አይፈልጉም። በተጨማሪም ሁሉም ደርሰን አላደራጀናቸውም። በጣሊያን ወረራ ወቅት ሁሉም ወጣቶች ግራዚያኒን ተዋግተዋል። እሱን እኮ ነው ብለው አንተ ልጅ አለ ሽማግሌው ፈገግ እያለ። ቆራጦቹ ተዋግተዋል፣ ፈሪዎቹ ከእናቶቻቸው ቀሚስ ኋላ ተደብቀዋል፣ ለፋሽስት ኢጣሊያ አጎብድደዋል፣ ወይም ደግሞ አገር ጥለው ሸሽተዋል። ሁሉም ቢዋጉ ኖሮ ድል ለመቀዳጀት አምስት ዓመት አይወስድብንም ነበር። ያው ነው አልኩኝ፣ ሁሉም አይዋጋም። መጀመሪያ ላይ ደፋሮቹ፣ ቆራጦቹና ንቁዎቹ ናቸው ቢዋጉት። የነሱ ምሳሌነትና መስዋዕትነት ሌሎቹን ያጀግናል።
ቆራጦቹ ከሞቱ ፈሪዎቹ ብቻ ይቀራሉ። ሽማግሌው አሾፈ ኢትዮጵያ ወነተኛዎቹ ወንዶች ፋሽስትን ሲዋጉ ሞቱና ፈሪዎቹ ቃጤው ጋር ቀሩ። አሳዛኙ ታሪካችን ይኸው ነው። አሁንም ተመሳሳይ ነገር እየተፈጠረ ነው። እዚህ ጫካ ውስጥ እየተሰየቃያችሁ ያላችሁት ሁሉ ትሞታላችሁ። ማን ይቀራል? የሸሹት ከተማ ውስጥ የወታደሮቹን ቦት ጫማ አስካውን ድረስ እየላሱ ያሉት። ኢትዮጵያ የተረገመች ሀገር ነች አለ መጨረሻ ላይ አዘን በተላበሰ ቅላጼ። ከዚያ በኋላ ለረጅም ጊዜ አልተነጋገርንም። ሁለታችንም በየራሳችን ሐሳብ ውስጥ ሰመጥ። አንድ ምንጭ ጋር ስንቀርብ እረፍት ወሰድን። በቅሎም እንዲያርፍ አድርገን እኛ ከያዝነው በሶና ዳቦ ቆሎ ተካፍለን ቀመስ። ፀሐይ ልትጠልቅ ስትቀርብ ሰማዩም ሲቀላና ወፎችም ወደ የጎቻቸው ሲያመሩ ሌሊቱን እዚያው ለማሳለፍ ወሰን። ሽማግሌው በቅሎ በጨለማ ሲሄድ ወለም እንዳይለው ስለተጨነቀ እንጂ እኔ እንኳ በሌሊት የመጓዝ ልምድ ስለነበረኝ መቀጠል ፈልጌ ነበር። ጥሩ ቦታ አመረጥኩኝ። በምንጩና በጥርጊያ መንገዱ መካከል ያለ ድብቅ ቦታ እሳቱን አንድቼ ተጨረስ እና ሽማግሌውም ተመቻችቶ ጋደም እንዳለ መጨለም ጀመረ። ለሁለታችንም በድንጋይና በእንጨት ሁለት ምሽጎች ሰራው። ተኩስ ቢከፈትብን እንኳ ከነዚህ ጀርባ ተሸሽገን እድላችንን እንሞክራለን። እዚያ የስልጠና ካምፕ ውስጥ የተሰጠን ትምህርት ድንጋይና እንጨት ከታጣ መሬቱን ቢሆን ቆፍር ይላል። ያለ ሽፋን በፍጹም እንዳትተኛ። ግልጽና ሜዳማ የሆኑ ቦታዎችን አትጠቀም። በቅሎው የሚበላው ተሰጥቶ ታስሯል። እኛም ምግብ ቀምሰናል። እሳቱም መሞቅ ጀምሯል። ሽማግሌውም እንደሚጠበቀው ከከረጢቱ ውስጥ አንድ ጠርሙስ አረቄና ሁለት የቡና ሲኒዎች አወጣ። የደከመ ሰውነታችንን ለማሟሟቅ አለ ፈገግ እያለ፣ ትንሽ እንደምትቀምስ ተስፋ አደርጋለሁ። በሽምቅ ተዋጊ ሰራዊት ውስጥ ብርቱ መጠጥ መጠጣት የተከለከለ ቢሆንም በሕዝቡ መካከል የመስክ ሥራ የተሰማራ ነው ግን በመሰለን መልኩ እንድንወስን ይፈቀድልናል። ስለዚህ ተቀላቀልኩት። አረቄው ጠንካራ ነበር። ምላሴን ሲያሳርረው ደካማውን ሆዴንማ ሊያረገው የሚችለውን ነገር አስቤ ፈራሁት። አንድ መለኪ አረቄ በየቀኑ መጠጣት የኑሮን ሸክም ለመቻል ይጠቅማል አለ ሽማግሌው። ከዚህ በፊት ብዙ ጊዜ የሰማሁትን የተለመደ አባባል በመድገም በልክ ነው መጠጣት ያለበት። በተለይ የጎጃም ዳግም አረቄ በጣም ኃይለኛ ነው። ሴቶቻቸውም በጣም ጠንካራ ናቸው። ለዚያ ይሆናል እንደዚህ አይነት ኃይለኛ አረቄ የሚጥሉት። ሳይንሳችሁ ምንድነው የሚለው? ሳይንስ አልኮል በትንሹ ሲሆን ጥሩ ነው ይላል አልኩት። ሁል ጊዜም ቢሆን ነጮቹ ልፍስፍስ እንደሆኑ አውቅ ነበር። በትንሹ ነው። በርበሬ እንኳን አይበሉም እኮ ልፍስፍስ ብቻ። እንግሊዞቹ ግን እንዳታ ነው የሚጠጡት። ሳስበው እንደ ሌሎቹ ፈረንጆች አይመስሉኝም። እንግሊዞች ተንኮለኛ ሰይጣኖች እንደኛው ናቸው። ታውቅ የለ የሚጠሏቸው መስሎኝ አልኩኝ። ነገር ስፈልግ እጠላቸዋለሁ አለ ሽማግሌው በስሜት። እውነት ግን እውነት ነው። እኛ ሀበሾች ስንባል በብዙ መልኩ እንደነሱ ነን። ሸር፣ መከፋፈል፣ ጭካኔ፣ ማጭበርበር፣ በዚህ እኮ ተወዳዳሪ የለንም። አረቄን ተጎነጨው። በእናንተ ጊዜ ግን ሁኔታው የተለየ ነበር አይደለም? አሁንም ነገር እየፈለግኩ ነው። ሽማግሌው ግን ወጥመድ ውስጥ አልገባም። ማን ነው እንደዚያ ያለ? እናንተ ወጣቶች እኮ ልፍስፍሶችና የተደናገራችሁ ስለሆናችሁ ለሸረኝነት ክህሎት እንኳን የሚበቃ አቅም የላችሁም። በስልት የማታለል ጥበቡም የላችሁም። በሳቄ ያቋረጥኩት። እንዴት ነው ሰው በስልት የሚያታልለው? የሚያስቅ ነገር መስሏል መለሰ ሽማግሌው። ድምፁ ጮክ ቢልም ተናዶ ግን አልነበረም። ምርት የሚባለው ማጭበርበር ፍጹምና የማዳግም ድባቅ የሚመታ መሆን አለበት። እንግዳን ሰው ማታለል ወይ በመጠኑ የሚያቆጥን ሰው መካድ ሊነገርለትም የሚገባው ነገር አይደለም። ተራ ነገር ነው። ማንም ቂል ያደርገው የሚችለው ጉዳይ ነው። የክህደትን ጫፍ የሚነካው እውነተኛ አስተላይ የቅርብ ጓደኞቹን ሚስቱንና ቤተሰቡን የሚያስተላልፈው እነሱም ላይ የሚያደርገው ነገር ዝም ብሎ በመጠኑ ምቾት የሚነሳቸው አይነት ነገር ሳይሆን ህይወታቸውን የሚለውጥ ነገር ሲሆን አየህ፣ ይሄ ከፍተኛው ማጭበርበር ነው። ሊወራለት የሚገባው አይነት ክህደት ግን ልብ በል እንረግመዋለን እኮ አስተነቀቀኝ ሽማግሌው። ስልቱን ጨርሶ የሥነ ምግባር መርህ የለሽ መሆኑንና ፈሪሃ እግዚአብሔር የሌለው መሆኑን እንረግመዋለን። በውስጣችን ግን የሚጠይቀውን ወኔ እናደንቀዋለን። ለራስ የሚሰጥ ፍጹም ፍቅር የሚወገዝ ነገር ቢሆንም ግን ደግሞ በአድናቆት የሚታይ ነገርም ነው። ይህ ነው የህዝብ ባህል። ታዲያ ለምንድን ነው ከሃዲዎችን የሚጠሉት? ማን ከሃዲን ይወዳል? አድናቆት ማለት እኮ ተቀባይነት ማለት አይደለም። ከሃዲ እኔና አንተ ማድረግ የማንችለውን ነገር ነው የሚያደርገው። በአገር ወይም ሰብአዊ ፍጥረት ፍቅር የታሰረ አይደለም። ለራሱ ብቻ ነው ግድ የሚሰጠው። ነገሩ ፈሪነትን ቢያካትትም በተጨማሪ ግን የሆነ አይነት ወኔንም ያመላክታል። በጣሊያን ወረራ ወቅት በኔና በሌሎችም ላይ በደረሰ አንድ አጋጣሚ ምክንያት ለጉዳዩ ለበርካታ ዓመታት አስቤበታለሁ አለኝ ሽማግሌው። እኔም ጥቁሙን በመረዳት መንገዱን ጠረኩለት። እስኪ ስላጋጣሚው አጫውቱኝ። እንዴታ አለኝ። እኔም ባልጠይቀው ኖሮ ታሪኩን ሊያወጋኝ አስቀድሞ ወስኖ የነበረው ሽማግሌ እንድትጠነቀቅ ሊያስተምርህ ይችላል። ደግሞም የአገርህ ሰዎች ምን ያህል ውስብስብ እንደሆኑ እንድታስብበት ያደርጋል። ለራሱ ሁለተኛ ስኒ አረቄ ቀዳ። በጣም ቅርብ ይለውም፣ እኔ ግን ግብዣውን አልተቀበልኩም። በምትኩ እሳቱ ላይ እንጨት ጨመርኩ። ሽማግሌው ጀመረ። ያ ዘመን መቼም በጣም አስቸጋሪ ጊዜ ነበረ። ንጉሱ ሸሽቶ ነበርና እኛም አውራ እንደሌላቸው ንቦች ተበታትነን ነበር። ጣሊያኖቹም ጠንካራ ነበሩ። በዚያ ላይ በሺዎች የሚቆጠሩ ባንዳዎች እያገዟቸው ነበር። ዘመናዊ መሳሪያ አልነበረን። ደግሞም ላሉን ጥቂት መሳሪያዎች ጥይት አልቆብን ነበር። ግን መቼም ነጻነት ቅዱስ ነውና ተነሳን። ወኔ፣ የአገር ፍቅር፣ ጦር፣ መጥረቢያና ጥቂት መሳሪያዎች ብቻ ነው የነበረን። እንዲሁም ጋራ ሸንተረሩን እናውቀው ነበር። በደጃች አዳነ ስር ነበርኩና ጣሊያኖቹን በወልቃይትና በጠገድ ያጠቃል። ሁለት እዚህ አስር እዚያ ስንገድል፣ ዛሬ አስር ስናቆስል፣ 20 ወይ ከዚያ በታች ነገ ስንል ቆየ። ጣሊያኖቹን መግቢያ መውጫ ሳጣናቸው። ሴቶቻችንን ይወዷቸው ስለነበር ድክመታቸውን ለራሳችን ጥቅም አዋል ነው። ሌላው ደግሞ መርዝ ነው። ከመሀከላቸው አንዱ ራሱን ካረካ በኋላ ራቁቱን እንደተኛ ጎጆ ውስጥ ገብተን አንገቱን እንቀለዋለን። አንዴ ግዴታቸውን ከተወጡ በኋላ ሴቶቹ ከኛ ጋር ይሄዳሉ። አንድ ጊዜ ጣሊያኖቹ ትልቅ ጥቃት ሊጥሉብን እየተዘጋጁ መሆናቸውን መረጃ ደረሰን። ከጠላት ድንበር ኋላ ሰርገው ገብተው የጥቃት እቅዳቸውን ለማደናቀፍ እዚያው እንዲያጠቋቸው ከታዘዙ ሌሎች 25 ሰዎች ጋር አብሬ ተመረጥኩ። የምወደውና ደግሞ ጎበዝ የሆንኩበት አይነት ስራ ነበር። የቡድኑን ኃላፊ ተደርጌ ተሰየምኩ። አንድ ነሲቡ የሚባል ደፋር ወጣት ደግሞ የኔ ምክትል ነበር። አንድ ውድ የሆነ የእንግሊዝ ብሬን ጠመንጃ ተሰጠን። ጠመንጃዎቻችንን እንደ ጊዜ ሁኔታ በቀይ ጥይት ነበራቸው። እናም ተነስተን ሄድን። ሰርጎ መግባቱ ያን ያህል አስቸጋሪ አልነበረም። በቃፍትያና ባዲረምጽ በኩል የነበረው አካባቢ በጣሊያኖች ቁጥጥር ስር አልነበረም። ደግሞም በከሃዲው ታየ ስር የነበረው ኃይል ቦቅቧቃ ብቻ እንደሆነ እናውቃለን። የመጀመሪያው ግዳጃችን ልክ ከቃፍትያ ወጣ ብሎ ያለ አካባቢ ላይ ነበረ። አንድ ባለ 10 ሰው ቃኝ ኃይል ደምስሰን ተጨማሪ መሳሪያና ጥይት አገኘን። የሚቀጥለው ዘመቻ አዲረምጽ ላይ ነበረ። የነዳጅ ማቆሪያና ሁለት የጭነት መኪናዎች አጋየን። ከዚያም ከመንደር ወደ መንደር እየተዘዋወርን የታወቁ ካህዲዎችን በፍጥነት እየረሸን ተንቀሳቀስ። ፍርሃት በሰፊው ተዛመተ። ታሊያኖቹም ትልቅ ኃይል ከልላቸው ውስጥ እንደገባና የቃፍያ ዲረመጽን መስመር የማያስተማመን እንዳደረገው አስበው ግራ እንደተጋቡ ሰማን። ዋናው የአርበኞች ጦር ላይ ጥቃት ከመፈታቸው በፊት እኛን አድኖ ለመደምሰስ ተወሰነ። ተልኳችን ውጤታማ ነበር ማለት ትችላለህ። ችግራችንም እንግዲህ ያኔ ነው የጀመረው። እኔ እሳቱን ስቆሰቁስ፣ ሽማግሌው ደግሞ ሶስተኛውን ስኒ አረቄ ለራሱ ቀዳ። እኔ ግን የበፊቱን መጨረሱን የእውነት አላስተዋልኩትም ነበር። ጣሊያኖቹ ተጨማሪ መሰናክሎችን በመንገዳችን ላይ አቁመዋል። ተጨማሪ የቦንድ ኃይሎችን ተሰማርተዋል። ከመንደር መንደር መንቀሳቀስ አስቸገረ፣ ምግብም ችግር ሆነ። ስለዚህ ምን ዘዴ መጠቀም እንዳለብን ከነሲቡ ጋር ተወያየው። አስሰው እስከሚያገኙን ቁጭ ብለን ከምንጠብቃቸው የሚሻለው አካሄድ ማጥቃት እንደሆነ ወሰን። ቃል አቀባዮች ከቃፍትያ ወጣ ብሎ የሚገኝ ቦታ ላይ 30 ምናምን ጣሊያኖች እንዳሉ ነግረውናል። የማጥቃት እቅድ አውጥተን ስናበቃ ነሲቡ ከሌሎች 10 ሰዎች ጋር ሆኖ እንዲሰልልና አካባቢውን አጥንቶ እንዲመጣ ተላከ። ከሁለት ቀን በኋላ ሲመለሱ ነሲቡ ጣሊያኖቹ ዝርክርክ እንደሆኑና ልናጠቃቸው እንደምንችል ነገረኝ። በማጥቃቱ ላይ ወሰንና ወደ ኢላማችን ተንቀሳቀስ። አስታውሳለሁ ጣሊያኖቹ ወዳሉበት ቦታ ስንጠጋ ጨረጋ የወጣችበት ምሽት ነበር። ለቡድን መሪዎች ትዕዛዝ አስተላለፍኩ። ቦታችንን ለመያዝ 5 ቦታ ተከፈልን፣ ግን አንድ ጥይት እንኳን ለመተኮስ አልቻልንም። ጠመንጃና መትረየስ እየተተኮሰብን ዙሪያችን ሙሉ ፍንዳታ በፍንዳታ ሆነ። ወጥመድ ውስጥ ገብተን ተከበብን። የጠላት ጥይቶች የእኛን ሰዎች እየመቱ ዙሪያዬን ጩኸትና ማቃሰስ ሰማሁ። ማንም ሰው እጅ አይሰጥም። መልሼ ለመተኮስ ሽፋን እየፈለኩ ጮኩኝ። የአንድ ሰዓትን ያህል የረዘሙ 5 ደቂቃዎች። ነሲቡ ተጣራው። እዚህ ነኝ ሲል ከርቀት ላይ ሆኖ መለሰ። በቅጽበት ውስጥ መሬት ለመሬት እየዳኸ ወደ እኔ መጣ። እንዴት ነን ያለነው? ጠየቅኩት። ሁኔታው መጥፎ ነው አለ። 1/6 የቀረን ይመስለኛል። መውጣት እንችላለን ስል ጠየቅኩት። መልስ አልሰጠም። ከወደ አዲረ መጣጣጫ የከባድ ተኩስ ድምፅ እንደማይሰማ አስተዋልኩ። ወደ ተጠናገረው ምሽጋቸው የሚወስደውን መንገድ የምንተው መስሏቸው ጣሊያኖቹ በትንሽ ኃይል እንደዘጉት ጠረጠርኩኝ። አጠገቤ ከነበሩት 4 አርበኞች አንዱ ብቻ ነበር በሕይወት ያለው። ሄድና ስንት እንደተረፉ አይተና ወደዚህ አምጣቸውና አፈትልከን ለመውጣት እንሞክራለን አልኩት። ስለቆሰሉት አልጠየቀኝም፣ አውቆታል። ልክ የቆሰሉት ራሳቸው ምን መደረግ እንዳለበት እንደሚያውቁት ሁሉ ጣሊያኖቹ ላይ መልሶ መተኮስ ምንም ጥቅም አልነበረውም። ስለዚህ እንደ ሽፋን በያዝኩት ትልቅ ዛፍ ስር አርፌ ተቀመጥኩ። ጥቂቶቹ መብረራቸውን ቀጠሉ። ከቅርብ ርቀት አሁንም ተኩስ ይሰማኛል። ነሲቡና ሌሎቹ የቆሰሉትን እያሳረፏቸው ነበር። ከትንሽ ጊዜ በኋላ ነሲቡ ተመለሰ። ከሱ ጋርም ሌሎች 3 አርበኞች ብቻ ናቸው የመጡት። አይኖቻችን ተገናኙ። ምንም ተጨማሪ ነገር ማለት አልነበረበትም። ሌሎቹ ሁሉ መሞታቸውን አወቅኩኝ። አንድ ሰው ሽፋን ሊሰጠን ይገባል አለ ነሲቡ። እኔ ሽፋን ልስጣችሁ? መልስ ከመስጠቴ በፊት የተረፉት ሌሎች ተቃወሙና እነሱ ሊያደርጉት እንደሚገባ ገለጹ። ከመካከላቸው አንዱ ስሙ ከበደ የሚባለው በመጠኑ ያነክስ ነበርና ይህንን እንደ ምክንያት አቅርቦ ወደ ኋላ መቅረት ያለበት እሱ እንደሆነ አስረዳ። ምንም እንኳ ማነከሱ ከዚህ በፊት ምንም ያህል የመዝመት ችሎታውን እንዳላስተጓጎለው ብናውቅም ከእናንተ እኩል በፍጥነት መሄድ ስለማልችል እንዲያውም ጎትታችኋለሁ አለ። እኔም ነሲቡን ትቶ መሄድ አልፈለግኩም። ስለዚህ ከበደ እንዲቀር አደረግኩኝ። ምን ያህል እንዳመሰገነኝ ብትሰማ ኖሮ ቆንጆ ሴት ልጄን የዳርኩለት እንጂ በእርግጠኝነት ለሚያጋጥመው ሞት የተስማማሁ አይመስልህም ነበር። 5ታችን ከበደን ከሞቱት ሰዎቻችን የተወሰዱ መሳሪያዎችና በቂጥይ ሰተነው ወደ አዲረመጥ መንገድ አቀናን። ከኋላችን ከበደ በሃሞተ ኮስታራነት መተኮስ ጀምሯል። ከተቃራኒ ወገን የሚመጣውም ጥይት የዚያኑ ያህል የሚያደነቁር ነበር። በግርግሩ መሃል 3 ባንዳዎችንና አንድ ጣሪያን ወታደር ገለን ማምለጥ ቻል። ለሊቱም ሙሉ ስንጓዛብረን በነጋታው ጧት አንድ ምንጭ ዳር ረፍት አደረግን። ጥቂት በሶ ስለነበረን እሱን ቀማምሰን አረፍ። ግን ምንም ቢደክመኝም እንኳን መተኛት አልቻልኩም። ጣሊያኖቹ ሲጠብቁን እንደቆዩና በቁጥርም ከ30 በላይ እንደነበሩ እርግጠኛ ነበርኩ። ወኔ ቢስና ችሎታ ያለሽ ስለነበሩ ነው እንጂ ከበው ሙሉ በሙሉ ሊደመስሱን ይችሉ ነበር። ሚስጥር ያሾለከው ማን ነው? ዘመቻው የሚታወቀው በኔ በነሲቡና በሌሎች 4 የቡድን መሪዎች ብቻ ነበር። ከሚያውቁትም መሃል 3ቱ ሞተዋል፣ 3 ቀርተዋል። እኔ፣ ነሲቡና ሌላ ወንድ ወሰን የተባለ አርበኛ። ምንም እንኳን ኢትዮጵያዊ ራሱን ጭምር አያምንም ቢባልም መረጃውን ለጠላት ያሾለኩት እኔ እንዳልነበርኩ እርግጠኛ ነኝ። ነሲቡ ቁርጠኛ አርበኛ፣ እንዴት እንዲህ ያደርጋል? ደግሞስ ወደ ኋላ ለመቅረት ፈቃደኛ አልነበር እንዴ? ከሃዲ በምድር ላይ ከሚጠላው አንድ ነገር ከሞት ጋር ለመጋፈጥ እንዲህ ራሱን ዝግጁ አድርጎ ያጋልጣል እንዴ? እሱን በመጠርጠሬ ራሴን በመኮንን ሐሳቡን ተውኩት። ወይ ወንድወሰን ወይ ደግሞ ከሞቱት አንዱ ሊሆን ይችላል። ይህን እንኳን ማጣራት ነበረብኝ። ስለዚህ ነሲቡን ቀሰቀስኩትና ጥርጣሬን ነገርኩት። ከሃዲው ወንድወሰን ከሆነ ማምለጥ አንችልም፣ የጓደኞቻችንንም ደም መበቀል አለብን ሲል ነሲቡ ተስማማ። ከዚያም አንድ ሊተገበር የሚችል የሚመስል እቅድ አወጣንና ወንድወሰንን ተባባሪ የሚገኝበት ነው ወደ ተባለ መንደር ሂዶ እንዲሰልላት ነው። የተባለውም ተባባሪ በርግጥ የኛ መረጃ አቀባይ ነበር። ወንድወሰን ግን ይህንን አያውቅም። ከወንድወሰን ጋር ለመገናኘት ቀጠሮ የያዝንበት ቦታ ተጓዝንና ከጠላት ጋር አብሮ ከተመለሰ ከሩቅ ሲመጣ ልናየው የምንችልበት ጥሩ ቦታ መርጠን መጠባበቅ ጀመር። ሲመጣ ብቻውን ነው የመጣው። ሲፈልገንና ስማችንን ሲጠራ እየሰማን ዝም ብለን ጠበቅ። እውነትም ብቻውን እንደመጣ ስናረጋግጥ ከተደበቅንበት ወጣን። ሲያየን ታላቅ እፎይታ እንደተሰማው ማየት ቻልኩኝ። መጥፎ ነገር ተፈጥሮ ይሆን ብዬ አሰብኩኝ እኮ አለ ሽማግሌው በእፎይታ። ከዚያም ተባባሪው እውነትም በተባለው መንደር እንደሚኖርና ጎጆውም ብቻውን ፈንጠር ብሎ የተሰራ በመሆኑ በምሽት ልናጠቃው እንደምንችል ገለጸልኝ። አመሰገንኩትና በእርግጥም መረጃ ቀባዩን እንደምናጠቃው አሳመንኩት። ከዚያም ነሲቡን ወደዚያው መንደር ሄዶ ከመረጃ ቀባያችን ጋር ስለ ወንድወሰን እንዲያስተያይቅ ላኩት። ሌሎቹን ነሲቡ በሌላ የስለላ ተልእኮ ላይ እንደሆነ ነገርኳቸው። ነሲቡ ሲመለስ መረጃ ቀባዩን እንዳገኘውና የጣሊያን ወታደሮችና ባንዳዎቻቸው ወደዚያ መንደር በመምጣት የሆነ ዝግጅት በማድረግ ላይ ያሉ እንደሚመስል መረዳቱን ነገረኝ። በፍጥነት ተመልሼ እንዲሄድለት ፈልጎ ነበር አለኝ ነሲቡ። ወንድወሰን መረጃ ሰጥቷቸዋል ማለት ነው ብዬ በምሬት ደመደምኩኝ። ይህን ውሻ ልጅፋው አለና ነሲቡ ላስቆመው ከመቻሌ በፊት ወንድወሰን ወደተኛበት ዘሎ ሄዶ ተኩሶ ገደለው። እኔ እንኳን ካነጋገርኩት በኋላ ብገለው ይሻለኝ ነበር፣ ግን ነሲቡን አልወቀስኩትም። ከሃዲ ከሃዲ ነው፣ እናም የሞተ ከሃዲ አይለቀስለትም። ቀበር ነውና ካደርንበት ቦታ ተነሳን። ለመጪዎቹ ሳምንታት ከበርካታ ተዘዋዋሪ ቃኝ ቡድኖች ጋር ተጋጠም። በመጨረሻም እኔና ነሲቡ ብቻ ቀረን። እኔም ግራ ክንዴ ላይ ቆስዬ ነበር። የሆነ ሆኖ ተሳካልንና ዋናውን ኃይል ተቀላቀልን። ከሁለት ሳምንት በኋላም ዋናው ውጊያ ተጀመረና ሞት ከማንም በላይ ነገሰ። አፈገፈግንና ጠቅላላ አካባቢውን ጥለን ወጣን። ከነሲቡም ጋር ወደ ሌላ ቦታ የሄዱ ቡድኖችን በመቀላቀሉ ተለያየን። እኔ እስከ ነጻነት ድረስ በዚያው አካባቢ ቆየሁ። ሽማግሌው ለራሱ ሌላ ስኒ አረቄ ቀዳ። አሁን እንኳ እኔም ተቀላቀልኩት። ወንድወሰን ግን ለምንድን ነው ያደረገው? ሽማግሌውን ጠየቅኩኝ። ወንዶሰን ምንም አላደረገም አለ ሽማግሌው። በሸፍጠኛ ከሃዲ የተገደለ ንጹህና እውነተኛ አርበኛ ነበር። ነሲቡ?
አዎ አለ ሽማግሌው በሐዘኔታ።
ነሲቡ ነበር ከሃዲው። ከነጻነት በኋላ ለወንዶሰን የጠላት ተባባሪ ነው ብለን የነገርነውን መረጃ ቀባያችንን አገኘው። ስለ ድሮ ጊዜ ስንጫወት ሳይታሰብ ስለዚያ ጊዜ ማውራት ጀመር። ነሲቡን ታስታውሰዋለህ? ስልጠየቅኩት። በእርግጥም እንደሚያስታውሰው ነገረኝ። ከጣስቲያ ጦርነት በኋላ አንተ ጋር መጥቶ ጣሊያኖች እናንተ መንደር እንደገቡና አንድ ዝግጅት እያደረጉ እንደነበር የነገርከው ትዝ ይልሃል? ምንም ሊያስታውስ አልቻለም። ነገሩን እዚያ ጋር ልተወው ይችል ነበር። ምንም ቢሆን ረጅም ጊዜ አልፎታል። ይሁንና ለምን እንደሆነ ባላውቅም ጥያቄን ቀጠልኩ። በመጨረሻም አስታወሰ። ግን ነሲቡን ሲያገኘው ስለ ሌሎች ነገሮች መረጃ ሰጥቶት እንደሆነ እንጂ ስለ ጣሊያኖች ምንም የነገረው ነገር እንደሌለ ነገረኝ። እዚያ መንደር ጣሊያኖች ቀርቶ ባንዳዎች እንኳን አልነበሩም። ይበልጥ በተጫንኩት ቁጥር እንዲያው ታሪኩ ይኸው ነው ብሎ ቀረ። ጣሊያኖች እዚያ አልነበሩም። ወደ ራሴ መንደር ከተመለስኩም በኋላ የሰውየው ታሪክ ጭንቅላቴን ሊጨቀጭቀኝ ጀመር። ጣሊያኖች አልነበሩም። እንደዚያ ከሆነ ነሲቡ ሲዋሽ ነበር ማለት ነው። የለም፣ የሚያመላክተውን መደምደሚያ መቀበል አቃተኝ። ነሲቡ ከሃዲ? ከሃዲ ቢሆንማ ኖሮ እኔ በሕይወት አልተርፍ ነበር እኮ። ሰውየው ነገር ተቀላቅሎበት ይሆናል ብዬ ደመደምኩ። ግን ምንም ሰላም ላገኝ አልቻልኩም። ጭንቅላቴ ነገሩን ሊተወው አልቻለም። ነሲቡን አኝቼ ነገሩን ለማጣራት ወሰንኩኝ። ሌሎች የማደርጋቸው ነገሮች ስለነበሩ ነሲቡ ያለበትን ለማወቅ ወራት ወሰደብኝ። በጎንደር ከተማ እንደሚኖርና አሁን በጣም ሀብታም ሰው እንደሆነ ወሬ ደረሰኝ። የናጠጠ ነጋዴ ነው ነበር ያሉት። ወደ ጎንደር አቀናሁ። ይህ ለኔ የስቃይ ጉዞ ነበር። ነሲቡን አገኘሁት። በእርግጥም በልጽጓል። ጥሩ ቤት፣ ቆንጆ ሚስትና አንድ ወንድ ልጅ ነበሩት። ወፍሮ እውነትም ደንበኛ ሀብታም ነጋዴ መስሏል። ቱጃር እንዲህ መባል የሚችል ሰው ጭራሽ ተነበረ ማለት ነው። ሲያየኝ ደስ ስላለው እንግዳ የሆነ ቤቴ ካላረፍክ ብሎ ድርቅ አለ። በጋለ ስሜት እንኳን ደህና መጣህ በማለቱና በእንከን የለሽ እንግዳ ተቀባይነቱ ምክንያት የመጣሁበትን ዓላማ ሳስበው አፍረት ተሰማኝ። ወደ ጎንደር የመጣሁት ለሕክምና ነው ስለው እሱ ራሱ ሐኪም ጋር እንደሚወስደኝ ቃል ገባልኝ። እንዲህ ያለ ከፍተኛ ደግነት ስላሳየኝ ምጥማጥ የሆንኩ መሰለኝ። ከባድ ነው። በእኔ ቦታ ብትሆን ምን ታደርግ ነበር? ጥያቄው ሳላስበው ነው የተወረወረብኝ። ምን አደርግ ነበር? አላውቅም ስል የማያስቀይመው መልስ ሰጠሁት። ሁለት ምርጫዎች ነበረውት፣ ወይ ዝም እንዳሉ መሄድ፣ ወይ ደግሞ በቀጥታ ማፋጠጥ። እንዲህ አርጎም ምርጫ የለ አለ ሽማግሌው። እኔም እንደዚህ አስቤ ነበር። ልብ በል ግን ቀላል ምርጫዎች አልነበሩም ሁለቱም። በዚያ ላይ ምን ጊዜም ሊክድ ይችላል። ያኔ ምን አደርጋለሁ? ደብድቤ ላሳመነው ነው? ፍርድ ቤት ልገትረው ነው? በምን ማስረጃ? ደግሞም ዳኛው ራሱ የጣሊያኖች ተባባሪ የነበረ ሰው ቢሆንስ? ከነጻነት በኋላ ከፍተኛ ስልጣን ላይ የወጡት እነሱ ናቸው እኮ። ለጥቂት ቅጽበቶች ሽማግሌው ዝም አለ። እንዲቀጥል እየተጠባበቅኩት አረቄን ተጎነጨው። ለበርካታ ቀናት ተጨነቅኩበት። ቆይቶ ታሪኩን ቀጠለ። መከረኛው ሐኪም ጋር ሄጄ ምርመራ ተደረገልኝ። ያ ዲቃላም እዚህም እዚያም ሲነካካኝ ቆይቶ የልብ ችግር አለብህ አለኝ። እኔም የመሰለ ጤነኛ ሰው ይታይ እስኪ። የሆነ ሆኖ ነሲቡ ቤት ቁጭ ብዬ ምግቡን ስበላ፣ ቤት ውስጥ ሳድር፣ ከትንሽ ልጁ ጋር ስጫወትና ያን ሁሉ ጊዜ አባትየውን መግደል ሳስብ ቆየሁ። በዚያ በቃፍቲያ በተደረገው መከረኛ ጦርነት የወደቁትን አርበኞች በድንገት ሳስባቸው ምንም ሳልናገር ዝም ብዬ ለመሄድ ወስኜ ነበር። ወንድወሰንን አስታወስኩት። ራሳችንን ከላክነው የውሸት የስለላ ተልእኮ ሲመለስና ሁላችንንም ሲያየን ምን ያህል ተደስቶ እንደነበርና እኛ ግን ጣሊያኖቹን ይዞ ይመጣል ብለን ፈርተን ተደብቀን እንደነበር ጥርፍት ብሎ ታወሰኝ። ሰው እንግዲህ ማድረግ ያለበትን ማድረግ አለበት አይደል? ስለዚህም ነሲቡን ከጥርጣሬዎቼ ጋር አፋጠጥኩት። በቀጥታ ነው ያልከው? ለነገር ወጣት ነህ። እኔ ግን ጉዳዩን በጃዙ ቀስር ይየን ያነሳው። አንበሳን የምትገለው ዘለህ እንደጥንቸል ወደሱ በመሮጥ አይደለም። ነሲቡን ያንን መረጃ ቀባያችን የነበረውን ሰው እንዳገኘውትና ምንም እንኳን እሱ ነሲቡን ረስቶት የነበረ ቢሆንም እኔ ትውስታውን እንዳደረስኩለትና በመጨረሻም እንዳስታወስኩት ነገርኩት። በድንገትም ነሲቡ ውጥረት እንዲያውም ጭንቀት ቢቴ ውስጥ ሲገባ ታወቀኝ። እኔም በነገር ወዳ ማድረግን ቀጠልኩበት። ልታየው የሄድክበትን ቀን ራሱ አስታወሰው አልኩት። ምንም የማላውቅ መስዬ ታስታውሳለህ አይደል ወንድ ወሰንን ያጠመርነው ዕለት? ነሲቡ ፈገግ አለ። እንዴታ አለ። ያው ሻኮ ሁላችንንም ሊያስጨርሰን ነበር። ሰውየው ግን የዚያን ጊዜ ጣሊያኖችን ቀርቶ ባንዳዎቻቸው እንኳን እዚያ መንደር እንዳልነበሩ ነገረኝ አልኩት። ነሲቡ ዝም ብሎ ተቀመጠ። ግን በደንብ ሳየው እንደደነገጠ ያስታውቃል። ቆይቶም ምላሱ ተፈታለትና ረስቶት መሆን አለበት ብሎ መለሰ። አስታውሳለሁ ባይ ነው አልኩት። የፈጣሪ አለ ስለዚህ እየዋሸ ነው ማለት ነው አለ ነሲቡ። መቼ ብዬ ፈጠን ብዬ ጠየቅኩት። ጣሊያኖች አሉ ብሎ ሲነግረኝ ነው ብሎ መለሰና ጨምሮ የፈጣሪ አለ ያ ወንድ ወሰንን ያለ ምክንያት ነው የገደልኩት ማለት ነው አለ። ለረጅም ሰዓት ነሲቡን ትክ ብዬ ስመለከተው ቆየሁና ተሸሸው የነበረው ድምዳሜ ላይ ደረስኩኝ። የለም ወንድ ወሰንንማ በምክንያት ነው የገደልከው አልኩኝ ረጋ ብዬ። ከሃዲ እንደነበረ እኔ እንዳምንህ ፈልገህ ነበር። በመንደር ውስጥ አሉ የተባሉትን ጣሊያኖች ታሪክ የፈጠርከው ጣሊያኖቹ ጋር ተነጋግሮ ወጥመድ አዘጋጅቶልናል ብዬ እንዳምን ለማድረግ ነው። ምን እያልክ ነው? እያኮረፈና እየተቆጣ መጣ። የተዋጣለት ተዋናይ ነው ነሲቡ። አብደሃል እንዴ? እንዴት እኔ እንደዚህ ትጠረጥረኛለህ? ህይወትህን አላተረኩልህም እንዴ? ለምን? ጥያቄን ሳያስበው ነበር የተነዘርኩት። ለምን ብለህ ትጠይቃለህ? ምክንያቱም ከሃዲው እኔ ስላልነበርኩና ወንድ ወሰን ስለሆነ ነው። እሱ ነበር አካባቢውን ለመሰለል የሄድን ጊዜ ስለ ቃፍቴ አጥቃት ለጣሊያኖች መረጃውን ያቀበለው። ሁላችንም መንደርተኞች እያገኘን በነበረበት ጊዜ ለአንዱ ጣሊያን ሳላይ ነግሮ መሆን አለበት። ሰዎች ለገንዘብ ብዙ ነገር ያደርጋሉ ታውቃለህ። ነሲቡ እየተከራከረኝ ይሁን እየተለማመጠኝ መለየት አቃተኝ። ከዚያ በድንገት ከየት መጣ ሳለው አንድ ነገር አስታወስኩ። 30 ምናምን ጣሊያኖችን ሊሰልሉ የሄዱት 10 ሰዎች ስማቸው ትዝ አለኝ። ነሲቡ፣ ከበደ፣ አየለ፣ በንቲ፣ ያየውና ሌሎችም። ወንድ ወሰን ከመሃከላቸው አልነበረም። አሁን እርግጠኛ ሆንኩ። በፊቱኑ ንጹሕን አርበኛ ከከሃዲ ጋር በመመሳጠር ወጥመድ ታዘጋጅለት ለምን አላስታወስኩም ነበር? ራሴን ረገምኩኝ። ወንድ ወሰን እኮ ቀድሞውኑ በዚያ የስለላ ተልእኮ ላይ አብሯችኋል ይደም አልኩት ነሲቡን። ስለዚህ መረጃውን ሊያሾልክ የሚችልበት ምንም መንገድ አልነበረው። ነሲቡ ምንም አላለም። እኔም ምንም አልተናገርኩም። ተፋጠን ለረጅም ጊዜ ቁጭ አል መሄድ አለብኝ ብዬ ተነሳው። እሱም ተነሳ። ለምን እንደሆነ ማወቅ አትፈልግም ሲል በራፉ ላይ ትደርስ ጠየቀኝ። ዞር ብዬ ጓደኛ የነበረውን ከሃዲ ተመለከትኩት። አልፈልግም አልኩት። እኔ ለምን እንደተረፍኩ አላውቅም። ምናልባት እድሉን ስላላገኘ ይሆናል። ምናልባት ተኩተ ገለኸኝ ጭንቅላቴን ቆርጠ እንደ ዋንጫ ይዘ ለጣሊያኖች መውሰድ ፈርተ ይሆናል። ምንም እንኳ ብዙ ገንዘብ ቢከፍሉህም መጋለጽህ አይቀርም ነበራ። ለዚያ ነው በሩ ላይ እንደቆመ ትቼው ሄድኩ። ዞር ብዬ አላየሁትም። ሽማግሌው ታሪኩን ሲጨርስ የተዳከመና ታላቅ አዘን የተሰማው መሰለ። አሁን እኔ ነበርኩ ጠርሙሱን አንስቼ ተጨማሪ አረቄ የቀዳሁለት። አመሰግናለሁ አለኝ። ምናልባት አንድ ነፍሰ ገዳይ እንዳሻው በነጻነት በከተማው ውስጥ እንዲዘዋወር እንደፈቀድኩለት እያሰብክ ይሆን? ምናልባት የወደቁት አርበኞች አጥንት እንድበቀልላቸው የማይጨቀጭቀኝ ይመስልህ ይሆን? ሚስጥራዊ በሆነ ሁኔታ ንግግሩን ቆም አደረገ። አገሪቱ በጠቅላላ በትላንትናዎቹ ካህዲዎች እየተዳደረች ባለችበት ጊዜ ፍርድን በገዛ እጄ ለማሳለፍ እኔ ማነኝና ነው? ነሲቡ እኮ በሺዎች መካከል አንዱ ብቻ ነው። ታላቁን አርበኛ በላይ ዘለቀን በጠይቀው የመጀመሪያው ካህዲ ንጉሱ ራሱ እንደሆነ ይነግረ ነበር። ግን በላይ አሁንት ነው ሞቷል። እንግሊዞች መልሰው አምጥተው ጫንካንችን ላይ በጣሉት በሸሸው ንጉስ ተሰቀለ። ስለዚህ በመንጋ ካህዲዎች መሃል አንድ ተጨማሪ ካህዲ ምንድነው? በሱ መሞት ያገሪቱ ሁኔታ ይሻሻላል? የሚሻለው ሁሉንም ጠራርጎ ማጥፋት ነበር። እኔ ያንን ማድረግ እችላለሁ? አባቴ ሁሌም አቅሜንና ማድረግ የማልችላቸውን ነገሮች ለይቼ እንዳውቅ ነው ያስተማረኝ። ዝሆን ማከለ የፈለገችን ቁራሪት እኮ አንድታለች። እና በሰላም ተውስ አለ መጠየቅ አልቻልኩም። ሽማግሌው በሰፊው ፈከከለና ካረቄው ተጎነጨ። እንዴት ያለ አረቄ ነው ባክህ አለ። ምንም የማይገናኝ ነገር ልንገርህ፣ የጎጃም ሴቶች ማለት አረቄ ነው የሚያወጡት። እንደ በላይ ዘለቀ ያሉትንም ይወልዳሉ። ኢትዮጵያውያን ሴቶች ለነገሩ በአጠቃላይ የጀግኖች እናቶች ናቸው ለማለት ደፍራለሁ። አዎ ይኸው ነው። ጥያቄን እየሸሸ እንደሆነ ተሰማኝ። አረቄን ፉት አልኩት። የተበሳጨ ትመስላለህ አለ ሽማግሌው፣ አሁን ደግሞ በኃይል እየሳቀ። ለምን? አታውቀኝም እኮ እኔን። ለማንኛውም ለመልካም አስተያየትህ አመሰግናለሁ። ኃላፊነቴን ሳልወጣ አልቀረውም። የኔ ልጅ የሞቱት በቀል ተፈጽሞላቸዋል አለ። የሞቱት በሰላም ሊያርፉ የሚችሉት ያ ሲሆን ብቻ ነው። እኔም በሰላም ልኖር የምችለው ያ ሲሆን ብቻ ነው። ከመተኛታችን በፊት ተጨማሪ አረቄ ጠጣን። በህልሜም በርካታ ቁጥር ያላቸው አርበኞች ሲፎክሩና ሲሸልሉ ሰንደቅ ዓላማውንና አሮጌ ጠመንጃዎቻቸውን ሲያወዛውዙ፣ እንዲሁም ታሪኩን የነገረኝን ጓደኛዬን የመሰለ ሽማግሌ አብሯቸው ሲስቅ አየሁ። እንድቀላቀላቸው ጥሪ እያደረጉልኝ ነበርና እኔም ያለምንም ማመንታት ወደ እነሱ ስሮጥ ጠዋት ስነሳ ራሴን የሚከፍ ራስ ምታት ይዞኝ ነበር። ሽማግሌው ጓዴ ተነስቶ ከሄደ ቆይቷል። በጣም አልተገረምኩም። ኢትዮጵያ ውስጥ መጠበቅ ያለባችሁ ፈጽሞ አስደናቂ የሆነን ጉዳይ ብቻ ነው። አሁን የተፈጠረው ነገር ደግሞ ምንም ያልተለመደ ነገር አልነበረውም። መቼም ሽማግሌው ስሙን እንዳልነገረኝ እኔም ብሆን የኔን እንዳልነገርኩት አስተውላችኋል። የምለው ነገር አሁን ተገለጸላችሁ? ጠቅላላ ፕሮግራማችን በዚህ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።